ምስጋና አሸናፊና ሁሉን አዋቂ ለሆነው አላህ የተገባ ነው። እርሱ ንጉሥ፣ ከጉድለት ሁሉ የጠራ የሰላምም ባለቤት ነው። በአምስት ማዕዘናት ላይ ለመሠረተው ለሆነው ዲን አልእስላም ስለመራንም እናመሰግነዋለን። ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩም እመሰክራለሁ። እርሱም የግርማና የመከበር ባለቤት ነው። ነቢዩ ሙሐመድም የአላህ ባሪያና መልእክተኛው መሆናቸውን እመሰክራለሁ። የአላህ ሰላምና እዝነት በእርሳቸው፣ በቤተሰቦቻቸው፣ በባልደረቦቻቸው፣ መልካሞችና ብዙ አዋቂ በሆኑት ተከታዮቻቸውም ላይ ይስፈን። እናንተ አማኞች ሆይ አላህ ያዘዘውን በመፈጸም የከለከለውንም በመተው ለእርሱ ታዘዙት። አላህ የሚፈሩትን ባሮቹን የሚወድ ሲሆን ምስጉንዋንም ፍጻሜ ለጥንቁቆች አድርጓታል። እርሱን መፍራት የዱንያም ሆነ የአኺራ መልካም ነገሮች ሁሉ መጎናጸፊያ መንገድ ናት። አላህ የሚከተለውም ብሏል፣ ለእነዚያ ለተጠነቀቁት ሰዎች በጌታቸው ዘንድ በሥራቸው ወንዞች የሚፈሱባቸው ገነቶች በውስጧ ሁልጊዜ ነዋሪዎች ሲሆኑ ንጹሕ የተደረጉ ምስቶችም እንዲሁም ከአላህም የሆነ ውዴታ አላቸው። አላህም ባሮቹን ተመልካች ነው። በወንጀላቸው የተነሳ ስለ ጠፉ የቀደሙ ሕዝቦች ደግሞ የሚከተለውም ብሏል፣ የከተማዋም ሰዎች ባመኑና በተጠነቀቁ ኖሮ በእነሱ ላይ ከሰማይም ከምድርም በረከቶችን በከፈትንላቸው ነበር፣ ግን አስተባበሉ። ይሰሩት በነበሩትም ኃጢአት ያዝናቸው። አላህ ሁጃጆችንም እርሱን እንዲፈሩ እንደሚከተለው አዟል። ተሰነቁም፣ ከስንቅ ሁሉ በላጩ ጥንቃቄ ወይም አላህን መፍራት ነው። የአእምሮች ባለቤቶች ሆይ ፍሩኝ። የሰው ልጆችን በሙሉ እርሱን በመፍራት ላይ እንዲተጋገዙና እንዲተባበሩም እንዲህ በማለት አዟል፣ በበጎ ነገርና አላህን በመፍራትም ተረዳዱ፣ ግን በኃጢአትና ወሰንን በማለፍ አትረዳዱ። አላህንም ፍሩ፣ አላህ ቅጣተ ብርቱ ነውና። አላህን መፍራት ማለት የእርሱን ዲን አጥብቆ መያዝ ሲሆን የአላህን ቅጣት በመፍራት ምንዳውንም በመከጀል ለእርሱ መገዛት ማለት ነው። የአላህ ዲን ማለት ያ ልክ በዚህ በአረፋ ቀን ያሟላውና በዚህም የሚከተለውን አንቀጽ ያወረደበት ነው። ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ፣ ጸጋዬንም በእናንተ ላይ ፈጸምኩ፣ ለእናንተም እስላምን ከሃይማኖት በኩል ወደድኩ። ዲን ሦስት ደረጃዎች ያሉት ሲሆን ከእነዚህም ትልቁና በላጩ የኢሕሳን ደረጃ ነው። ይህንንም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ በማለት ተርጉመውታል፣ ኢሕሳን ማለት አላህን ልክ እንደምታየው ስታመልከው ነው፣ አንተ ባታየውም እርሱ ያይሃልና። ቡኻሪና ሙስሊም ዘግበውታል። አላህም እንዲህ አለ፣ ለእነዚያ ደግ ለሠሩት በዚህች በቅርብቱ ዓለም መልካም ኑሮ አላቸው። የመጨረሻይቱም አገር በእርግጥ በላጭ ናት። የጥንቁቆቹም አገር ምን ታምር! ሁለተኛው የዲን ደረጃ ደግሞ ኢማን ነው። ኢማን በምላስ የምንመሰክረው፣ በልባችን የምናምነው፣ በአካላችን የምንተገብረው አላህን በመታዘዝ የሚጨምር አላህን በማመጽ የሚቀንስ ነው። ለኢማን ሰባ ምናምን ቅርንጫፎች ያሉት ሲሆን ትልቋና ዋነኛዋ ላኢላሃ ኢላላህ የምትለዋ ቃል ናት። ዝቅተኛዋ ቅርንጫፍ ደግሞ ከሰዎች መንገድ ላይ ሰዎችን የሚያስቸግርን ነገር ማስወገድ ናት። ሐያእም ከኢማን ቅርንጫፎች አንዱ ነው። ዝምድናን መቀጠል፣ ለወላጆች በጎን መዋል፣ እውነትን መናገር፣ የምንናገረውን ቃላችንን ማሳመር፣ ውልና ቃል ክዳናችንን መሙላት፣ መልካም ስነ ምግባርም ከዚሁ ከኢማን የሚቆጠሩ ናቸው። አላህም እንዲህ ይላል፣ አላህንም ተገዙ፣ በእርሱም ምንንም አታጋሩ፣ በወላጆችና በቅርብ ዝምድና ባለቤትም፣ በየቲሞችም፣ በምስኪኖችም፣ በቅርብ ጎረቤትም፣ በሩቅ ጎረቤትም፣ በጎን ባልደረባም፣ በመንገደኛም፣ እጆቻችሁም ንብረት ባደረጓቸው ባሮች መልካምን ስሩ። አላህ ኩራተኛ ጉረኛ የሆነን ሰው አይወድም። አላህም አለ፣ እናንተ ያመናችሁ ሆይ በቃል ክዳኖች ሙሉ። አላህም አለ፣ ለባሮቼም በላቸው ያችን እርሷ መልካም የሆነችውን ቃል ይናገሩ፣ ሰይጣን በመካከላቸው ያበላሻልና። ሰይጣን ለሰው ግልጽ ጠላት ነውና። አላህም አለ፣ መልካሚቱና ክፉይቱም ጸባይ አይተካከሉም። በዚያች እርሷ መልካም በሆነችው ጸባይ መጥፎይቱን ገፍትር። ያን ጊዜ ያ በአንተና በእርሱ መካከል ጠብ ያለው ሰው እርሱ ልክ እንደ አዛኝ ዘመድ ይሆናልና። ችግር በደረሰብህ ጊዜ መታገስ፣ ጸጋዎች በተሰጡህ ጊዜም ማመስገን፣ ከወንጀል በኋላ ንስሐ መግባትና መጸጸትም ከኢማን ናቸው። አላህ እንዲህ ብሏል፣ ታጋሾቹም ምንዳቸውን የሚሰጡት ያለ ግምት ነው። አላህም አለ፣ ጌታችሁም ብታመሰግኑ በእርግጥ እጨምርላችኋለሁ በማለት ባስታወቀ ጊዜ አስታውሱ። አላህም አለ፣ ጌታችሁንም ምሕረትን ለምኑት፣ ከዚያም ወደ እርሱ ተመለሱ። እስከ ተወሰነ ጊዜ ድረስ መልካምን መጥቀም ይጠቅማችኋልና፣ የትሩፋትንም ባለቤት ሁሉ ችሮታውን ወይም ምንዳውን ይሰጠዋል። የኢማን መሠረቶች ስድስት ናቸው። እነርሱም በአላህ ማመን፣ በመላእክትም ማመን፣ በመለኮታዊ መጻሕፍትም ማመን፣ በመልእክተኞቹም ማመን፣ በመጨረሻውም ቀን ማመን፣ በአላህ የቀደመ ውሳኔ ለአንተ መልካምም ይሁን መጥፎ ማመን ናቸው። አላህም እንዲህ ብሏል፣ መልካም ሥራ ፊቶቻችሁን ወደ ምሥራቅና ምዕራብ አቅጣጫ ማዞር አይደለም፣ ግን መልካም ሥራ በአላህና በመጨረሻው ቀን በመላእክትም በመጻሕፍትም በነቢያትም ያመነ ሰው ነው። አላህም አለ፣ እኛ ሁሉን ነገር በልክ ፈጠር ነው። መዳን እንዲሁም የአኼራም ሆነ የዱንያ ተድላ የሚገኘው በኢማን ነው። አላህ እንዲህ ብሏል፣ አላህ ምዕመናንንና ምዕመናትን ከስሮቻቸው ወንዞች የሚፈሱባቸውን ገነቶችን በውስጣቸው ዘውታሪዎች ሲሆኑ በመኖሪያ ገነቶችም ውስጥ መልካም መኖሪያ ቤቶችን ቃል ገብቶላቸዋል። ከአላህም የሆነው ውዴታ ከሁሉ የበለጠ ነው። ይህ እርሱ ታላቅ እድል ነው። አላህም አለ፣ እነዚያ ያመኑና እምነታቸውን በበደል ማለትም በሽርክ ያልቀላቀሉ እነዚያ ለእነርሱ ጸጥታ አላቸው፣ እነሱም የተመሩ ናቸው። እንዲህም አለ፣ እኛ መልእክተኞቻችንንና እነዚያንም ያመኑትን በቅርብቱ ሕይወት ምስክሮቹም በሚቆሙበት ቀን በእርግጥ እንረዳለን። በአላህ ማመን ሲባል የእርሱን ጌታነት፣ ፈጣሪነት፣ የፍጥረት ዓለሙ ሁሉ አስተናባሪነት እንዲሁም የላቁ ባህሪያትና መልካም ስሞች እንዳሉት ማመንን ያካትታል። አላህም አለ፣ ጌታችሁ ያ ሰማያትንና ምድርን በስድስት ቀኖች ውስጥ የፈጠረ አላህ ነው። ከዚያም ከአርሹ በላይ ሆነ። አላህ ሌሊትን በቀን ፈጥኖ የሚፈልገው ሲሆን ይሸፍናል። ፀሐይንና ጨረቃንም ከዋክብትንም በትዕዛዙ የተገሩ ሲሆኑ ፈጠራቸው። ንቁ! መፍጠርና ማዘዝ የእሱ ብቻ ነው። የዓለማት ጌታ አላህ ላቀ። ጌታችሁን ተዋርዳችሁ በድብቅም ለምኑት፣ እርሱ ወሰን አላፊዎችን አይወድምና። በምድርም ውስጥ ከተበጀች በኋላ አታበላሹ። ፈርታችሁና ከጅላችሁም ተገዙት። የአላህ ችሮታ ከበጎ አድራጊዎች ቅርብ ነውና፣ አላህም ከበጎ አድራጊዎች ቅርብ ነውና። በተከበሩት መላእክትም እናምናለን። አላህም አለ፣ መላእክትም ጌታቸውን እያመሰገኑ ያወድሳሉ፣ በምድርም ላለው ፍጡር ምሕረትን ይለምናሉ። ንቁ! አላህ እርሱ መሐሪው አዛኙ ነው። አላህ ባወረዳቸው መለኮታዊ መጻሕፍትም እናምናለን። ተውራትና እንጂልም ከነሱ መካከል ናቸው። ቁርአንን ደግሞ ከሱ በቀደሙት መለኮታዊ መጻሕፍት ላይ አላህ ተጠባባቂና ተቆጣጣሪ አድርጎታል። አላህ እንዲህ ብሏል፣ አላህ ከእርሱ በቀር ሌላ አምላክ የለም። እርሱ ሕያው ሁሉን ነገር አስተናባሪ ነው። እርሱ በፊት ያሉትን መጻሕፍት የሚያረጋግጥ ሲሆን መጽሐፉን ወይም ቁርአንን በአንተ ላይ ከፋፍሎ በእውነት አወረደ። ተውራትንና እንጅልንም አውርዷል። ከቁርአን በፊት ለሰዎች መሪ አድርጎም አወረዳቸው። ፉርቃንንም አወረደ። አላህም አለ፣ ወደ አንተም መጽሐፉን ማለትም ቁርአንን ከበፊቱ ያለውን መጽሐፍ አረጋጋጭና በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን። በአላህ መልእክተኞችም የአላህ ሰላም በእነርሱ ላይ ይሁንና እናምናለን። አላህም እንዲህ ብሏል፣ ከእናንተ በፊትም መልእክተኞችን ወደ የሕዝቦቻቸውን በእርግጥ ላክን፣ በግልጽ ማስረጃዎችም መጡባቸው። ከእነዚያ ካመፁትም ተበቀልን። ምእመኖቹንም መርዳት በእኛ ላይ ተገቢ ሆነ። በመጨረሻው ቀን የውሙል ቅያማ ሰዎች በሥራቸው በሚመነዱበት አላህም ባሮቹን በሚተሳሰብበት ቀን በእርሱም ውስጥ ባሉ ነገሮች ሁሉ አላህ ለመልካም ባሮቹ ባዘጋጃት ጀነት ለጠላቶቹ ባዘጋጃት እሳትም መኖር እናምናለን። አላህም አለ የመጨረሻይቱም አገር ማለትም ጀነት ለእነዚያ ለሚጠነቀቁት በጣም በላጭ ናት። አታውቁምን? ሁሉንም ክስተቶችን አላህ አስቀድሞ እንደወሰናቸው እናምናለን። ሁሉንም ፍጥረታት በጥብቁ ሰሌዳ ላይ እንደመዘገባቸውና ፈልጎም እንደፈጠራቸው እናምናለን። አላህም አለ በእነዚያ ከዚያ በፊት ባለፉት ነቢያት አላህ ደነገገው የአላህም ትእዛዝ የተፈረደ ፍርድ ነው። አላህም አለ አላህ ፈቃዱን አድራሽ ነው። አላህ ለነገሩ ሁሉ የተወሰነ ጊዜን በእርግጥ አድርጓል። የአላህ መልእክተኛ እስላምን እንደሚከተለው አብራርተውታል። እስላም ማለት ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩንና ነቢዩ ሙሐመድም የአላህ መልእክተኛ መሆናቸውን መመስከር፣ ሰላትንም በአግባቡ ቀጥ አድርጎ መስገድ፣ ዘካንም መስጠት፣ የረመዳንን ወር መጾም፣ አቅሙ ያለው ግለሰብ በዕድሜው አንድ ጊዜ ሐጅን ማድረግ ነው ብለዋል። ከአላህ በስተቀር በእውነት የሚመለክ አምላክ የለም ስንል የአምልኮ ሥራዎች በሙሉ የአላህ መብት ብቻ መሆናቸውንም መመስከር ነው። ከእነርሱ ከአላህ ውጭ ለሆነ አካል ለማንም ምንም ነገር አይሰጥም። የሚሰጠው አካል መላእክትም ይሆኑ ነቢያትም ይሆኑ ደጋግና የአላህ ወዳጅ ለሆኑትም ባሮቹ ቢሆን ለማንም የአምልኮን ሥራ መስጠት አይፈቀድም። አላህም የሚከተለውን ብሏል፣ እናንተ ሰዎች ሆይ የፈጠራችሁን እነዚያንም ከእናንተ በፊት የነበሩትን የፈጠረውን ጌታችሁን ተገዙ፣ ቅጣትንም ልትጠነቀቁ ይከጀላልና። አላህም አለ ከአላህም ጋር ሌላን አምላክ አትገዛ ከሚቀጡት ትሆናለህና። አላህም አለ የመጽሐፉ ባለቤቶች ሆይ በእኛና በእናንተ መካከል ትክክል ወደ ሆነች ቃል ኑ፣ እርሷም አላህን እንጂ ሌላን ላንገዛ በእርሱም ምንንም ላናጋራ ከፊላችንም ከፊሉን ከአላህ ሌላ አማልክት አድርጎ ላይዝ ነው በላቸው። እምቢ ቢሉም እኛ ሙስሊሞች መሆናችንን መስክሩ በሏቸው። በዚህም አንድ ግለሰብ ከአላህ ውጭ ለሆነ አካል በማጎብደድ ከመዋረድ ራሱን ከፍ ያደርጋል። አላህም እንዲህ አለ፣ አላህም ጉዳትን ቢያደርስብህ ከእርሱ ሌላ ለእርሱ ገላጭ የለውም። በጎንም ነገር ቢሻልህ ለችሮታው መላሽ የለም። ከባሮቹ የሚሻውን በእርሱ ይለይበታል፣ እርሱም መሐሪ አዛኝ ነው። ነቢዩ ሙሐመድ የአላህ መልእክተኛ መሆናቸውን መመስከር ደግሞ ባዘዙት መታዘዝን፣ ከከለከሉት ነገር መራቅን፣ የተናገሩትን እውነት ነው ብሎ መቀበልን፣ በእሳቸው መንገድ ላይ መታገስን፣ አላህንም እሳቸው ባመለኩት መልኩ እንጂ አለማምለክን ያካትታል። አላህም አለ፣ ከጎሳችሁ የሆነ ችግራችሁ በእርሱ ላይ ጽኑ የሆነ በእናንተ እምነት ላይ የሚጓጓ በምዕመናን ላይ ሩኅሩኅ አዛኝ የሆነ መልእክተኛን በእርግጥ መጣችሁ። አላህም አለ ለእነዚያ ያንን እነሱ ዘንድ ተውራትንና በተውራትና በእንጅል ተጽፎ የሚያገኙትን የማይጽፍና የማያነብ ነቢይ የሆነውን መልእክተኛ የሚከተሉ ለሆኑት ችሮታዬን በእርግጥ እጽፋታለሁ። አላህም አለ በማንኛውም ነገር ብትከራከሩ፣ በአላህና በመጨረሻው ቀን የምታምኑ ብትሆኑ የተከራከራችሁበትን ነገር ወደ አላህና ወደ መልእክተኛው መልሱት። ይህ የተሻለ መጨረሻውም ያማረ ነው። በዚህ ኡማ መልእክተኛነት ለነቢዩ ዓለይሂ ሰላቱ ወሰላም ብቻ ስናረጋግጥ በመካከላችን መለያየትና መከራከር እንዳይፈጠር ዲናችንን የምንቀዳባቸው መሠረታዊ ምንጮች ቁርአንና ሐዲስ ብቻ እንዲሆኑ ይሆናል። በአፈጻጸማቸው ወጥ የሆኑ የአምልኮ ሥራዎችንም እንሰራለን። በዚህም በአምልኮ ተግባራት ላይ በቁርአንና ሐዲስ ያልመጡ የፈጠራ ሥራዎችን ከመጨመር እንድናለን። ይህ ሲሆን ደግሞ ኡማው በአንድነት ይሰበሰባል፣ ልቦቻችንም ይስማማሉ። ሁለተኛው የእስልምና ማዕዘን ሰላትን በአግባቡ ቀጥ አድርጎ ማቆም ወይም መስገድ ነው። ሰላትም በባሪያውና በጌታው መካከል መገናኛ፣ የባሪያው መዳንም ሰበብ፣ ጊዜውንም በአግባቡ እንዲጠቀም የምትረዳው ባሪያው ሁሌ አላህ እየተከታተለው እንደሆነ እንዲሰማውም ታደርጋለች። በዚህም ባሪያው ትልልቅ ግዴታዎችንና ኃላፊነቶችን ለመወጣት ራሱን ያዘጋጃል። በተጨማሪም ሰላት ውስጣችንንም ሆነ ውጫችንን ከርክስ ታጠራናለች። ሰላት አልጀማዓ ደግሞ ማኅበራዊ ትስስራችንንና እርስ በርስ መዋደዳችንን ታጠናክራለች። አላህም አለ በሰላቶች በተለይ በመካከለኛይቱም ሰላት ላይ ተጠባበቁ፣ ታዛዦችም ሆናችሁም ለአላህ ቁሙ። አላህም አለ ሰላት በምዕመናን ላይ በጊዜያት የተወሰነች ግዴታ ናትና። አላህም አለ ሰላትንም ደንቡን ጠብቀህ ስገድ፣ ሰላት ከመጥፎ ከሚጠላ ነገር ሁሉ ትከለክላለችና። አላህም አለ ምዕመናን ፍላጎታቸውን ሁሉ በእርግጥ አገኙ ወይም ዳኑ፣ እነዚያ እነርሱ በስግደታቸው ውስጥ አላህን ፈሪዎች። አላህም አለ እናንተ ያመናችሁ ሆይ ወደ ሰላት በቆማችሁ ጊዜ ወይም ለመቆም ባሰባችሁ ጊዜ ፊቶቻችሁን እጆቻችሁንም እስከ ክርኖች እጠቡ፣ ራሶቻችሁንም በውሃ አብሱ፣ እግሮቻችሁንም እስከ ቁርጭምጭሚቶቻችሁ እጠቡ። ሴት ጋር በመገናኘት ወይም በሌላ ምክንያት ጀናባ ብትሆኑ ገላችሁን ታጠቡ። አላህም አለ ሰላትንም በቀን ጫፎች ከሌሊትም ክፍሎች ፈጽም፣ መልካም ሥራዎች ኃጢአቶችን ያስወግዳሉና። ይህ ለተገሳጮች ግሳጼ ነው። ከእስልምና ማዕዘናት መካከልም ዘካን መስጠት ነው። ይህም አንድ ሰው ሰርቶ ካገኘው ገንዘቡ የተወሰነውን በሸሪአው እንዲሰጣቸው ለተወሰኑ ክፍሎች መስጠት ሲሆን በዚህም ማኅበረሰቡ ተጠቃሚ እንዲሆን፣ ኢኮኖሚያዊ እንቅስቃሴው እንዲጨምር፣ ነፍስንም ከስስትና እኔ ብቻ ከማለት ማጥራት፣ መስጠትንና መለገስንም መለማመድ፣ የችግረኞችን ፍላጎት ማሟላት፣ የማኅበረሰባዊ ትስስርን ማጠናከር አለበት። በዚህም እርስ በርስ መዋደድን፣ መቀራረብንና መደጋገፍን ማረጋገጥ ይቻላል። አላህም አለ ሶላትንም አስተካክላችሁ ስገዱ፣ ዘካንም ስጡ፣ ለነፍሶቻችሁም ከበጎ ሥራ የምታስቀድሙትን አላህ ዘንድ ታገኙታላችሁ፣ አላህ የምትሠሩትን ሁሉ ተመልካች ነውና። አላህም አለ ችሮታዬም ነገሩን ሁሉ ሰፋጭ፣ ለእነዚያም ለሚጠነቀቁ፣ ዘካንም ለሚሰጡ፣ ለእነዚያ እነሱ በአንቀጾቻችን ለሚያምኑ በእርግጥ እጽፋታለሁ። አላህም አለ ከገንዘቦቻችሁ ስትሆን በእርሷ የምታጠራቸውንና የምታፋፋቸው የሆነችን ምጽዋት ያዝ አላህም አለ። ግዴታ ምጽዋቶች የሚከፈሉት ለድሆች ለምስኪኖችም በእርሷም ላይ ለሚሰሩ ሰራተኞች ልቦቻቸውን በእስልምና ለሚለማመዱ ጫንቃዎችንም በባርነት ተገዢዎችን ነፃ በማውጣት በባለ ዕዳዎችም በአላህ መንገድም በሚሰሩ በመንገደኛም ብቻ ነው። ከአላህ የተደነገገች ግዴታ ናት። አላህም አዋቂ ጥበበኛ ነው። አራተኛው የእስልምና መሠረት ደግሞ የረመዳንን ወር መጾም ነው። ይህም ነፍስን በትዕግስትና ስሜትን መቋቋምን ያለማምዳታል። በተጨማሪም የችግረኞችን ሁኔታ ለማወቅና ነፍሶቻችንም ከብዙ መጥፎ ልማዶች ለማላቀቅ ይጠቅመናል። እንዲሁም ዱንያን አብዝቶ መውደድን ከልባችን ይቀንሳል። ለአላህ መተናነስንና አካላዊ ጤናንም ይጨምርልናል። አላህም አለ፣ እናንተ ያመናችሁ ሆይ ጾም በእነዚያ ከእናንተ በፊት በነበሩት ሕዝቦች ላይ እንደተጻፈ በእናንተም ላይ ተጻፈ ተደነባ፣ ልትጠነቀቁ ይከጀላልና የተቆጠሩ ቀኖችን ጾሙ። ከእናንተም ውስጥ በሽተኛ ወይም በጉዞ ላይ የሆነ ሰው ከሌሎች ቀኖች ቁጥሮችን መጾም አለበት። ከዚያም ቀጠለና እንዲህ አለ፣ እንድትጾሙ የተደነገገባችሁ ያ በእርሱ ውስጥ ለሰዎች መሪ ከቅን መንገድና እውነትን ከውሸት ከሚለዩም ገላጮች አንቀጾች ሲሆን ቁርአን የተወረደበትን የረመዳን ወር ነው። ከእናንተም ወሩን ያገኘ ሰው ይጹመው። በሽተኛ ወይም በጉዞ ላይ የሆነው ሰው ከሌሎች ቀኖች ቁጥሮችን በልኩ መጾም አለበት። አላህ በእናንተ ገሩን ነገር ይሻል፣ በእናንተም ችግሩን አይሻም። ቁጥሮችንም ልትሞሉ አላህንም ቅኑን መንገድ ስለመራችሁ ታከብሩትና ታመሰግኑት ዘንድ ይህን ደነገገላችሁ። አምስተኛው የእስልምና መሠረት ደግሞ አላህ ለእርሱ ሁጃጆችን የወፈቀ የሆነው የአላህን ቤት መጎብኘት ሐጅ ነው። ይሄም አኽራን የሚያስታውስ በነፍሳችንም ላይ የአላህን ትልቅነት የሚጨምርና የአላህን ትእዛዛትን ፍጹም የወደድን ሆነን መቀበላችንን የሚያሳይ ነው። በሐጅ ውስጥ ከጀማዓ ጋር አብሮ መሰለፍ፣ ሀድይንና ስዕለትን ብሎም ቤዛን በማረድ ምግብን ማብላት፣ ጊዜን ማክበርና በሚጠቅመን ነገር ላይ ማዋልም አለበት። አላህም አለ፣ ሐጅና ዑምራንም ለአላህ ሙሉ። አላህም አለ፣ ሐጅ ጊዜያቱ የታወቁ ወሮች ናቸው። በእነርሱም ውስጥ ሐጅን እንዲሠራ ነፍሱን ያስገደደ ሰው በሐጅ ውስጥ ሴትን መገናኘት ማመፅም ክርክርም የለም። ከበጎ ሥራ የምትሠሩትን ሁሉ አላህ ያውቀዋል። ከዚያም ቀጠለና እንዲህ አለ፣ ከአረፋትም በጎረፋችሁ ጊዜ መሽዓረል ሐራም ዘንድ አላህን አውሱ፣ ለሐጅ ስለመራችሁም አውሱት። ከመመራቱም በፊት በእርግጥ ከተሳሳቾች ነበራችሁ። እናንተ ሁጃጆች ሆይ የሳዑዲ አረቢያ መሪዎች ለሁለቱ ሐረም መስጂዶችና ለተቀደሱ ስፍራዎች የሰጡት ትኩረት እንዲሁም ለአላህ እንግዶች በአገልግሎት ሰጪ ተቋማትና በደህንነት ዘርፉ በኩል የሚደረገው ጥበቃም ሁጃጆች ሐጃቸውን እጅግ ሰላማዊ በተረጋጋና ገር በሆነ መልኩ እንዲከውኑ አስችሏቸዋል። በመሆኑም አንድ ሙስሊም ደንቦችን፣ መመሪያዎችን እንዲሁም ሐጅን በሚመለከት የሚሰጡ መመሪያዎችን መከተል ግዴታው ሲሆን በዚህም ሸሪዓው ግብ ያደረገውን ነገሮችን ማረጋገጥ አለበት። ይህ ሸሪዓዊ ግዴታ ከመሆኑም ባሻገር ስነ ምግባራዊ ግዴታና እንዲሁም የሰለጠነ አካሄድም ነው። በዚህም ስርዓትንና የትብብር መንፈስን ማጠናከር ይቻላል። በተጨማሪም የሁጃጆች እንቅስቃሴ በጥሩ ሁኔታ እንዲቀጥል ብሎም ያለምንም ችግርና እንግልት የሐጅ ሥራዎቻቸውን እንዲፈጽሙም ያስችላል። እናንተ ሁጃጆች ሆይ የአላህ መልእክተኛ በዚህ በአረፋ ቀን ኹጥባ ካደረጉና ዙህርንና አስርን አሳጥረውና ሰብስበው ከሰገዱ በኋላ ፀሐይ እስክትጠልቅ አረፋ ላይ ቆመዋል። ከዚያም ወደ ሙዝደሊፋ በመጓዝ እዚያው መግሪብን 3 ረካ ኢሻእን ደግሞ 2 ረካ ጀምዕ አድርገው ከሰገዱ በኋላ እዚያው ሱብሂ እስኪሰግዱ አደሩ። ከዚያም ቁጭ ብለው በደንብ እስኪነጋጋ ድረስ ዚክር አደረጉ። ከዚያም ወደ ሚና በማቅናት የአቀባ ጉድጓድ ላይ 7ቱን ጠጠሮችን ወረወሩና ከዚያም የያዙትን የሀዲግ መሮችን አረዱ። ከዚያም ጸጉራቸውን ላጩና የመጀመሪያውን ከኢህራም መፈታትን ተፈቱ። ከዚያም ወደ ተከበረው ቤት ካዕባ አቀኑና በዙሪያው የኢፋዳ ጠዋፍን 7 ጊዜ ዞሩ። ከዚያም ወደ ሚና ተመለሱና በሦስቱ የአያመት ተሽሪቅ እዚያው እያደሩ በጉድጓዶቹ ደግሞ ጠጠሮችን ወረወሩ። በእያንዳንዱ ቀን 21 ጠጠሮችን ወረወሩ። በትንሿ ጉድጓድ ጀምረው ከዚያም የመሃሏን ወረወሩ። በእነዚህ በሁለቱ በእያንዳንዳቸው ጠጠሮችን ከወረወሩ በኋላ እየቆሙ ዱዓ ያደርጉ ነበር። ከዚያም የመጨረሻዋን የአቀባ ጉድጓድን ይወረውራሉ። ለፈለገ ሰውም ሁለቱን ቀን ከወረወረ በኋላ ከሚና እንዲወጣ ፈቅደዋል። አላህም አለ፣ የሐጅ ሥራዎቻችሁንም በፈጸማችሁ ጊዜ አባቶቻችሁን እንደምታስታውሱ ወይም ይበልጥ የበረታን ማውሳት አላህን አውዙ። ከሰዎችም ውስጥ ጌታችን ሆይ በምድር ዓለም መልካምን ዕድልን ስጠን የሚል ሰው አለ። ለእርሱም በመጨረሻይቱ አገር ከዕድል ምንም የለውም። ከእነርሱም ውስጥ ጌታችን ሆይ በምድር ዓለም ደግን ነገር ወይም ጸጋን፣ በመጨረሻይቱም አገር ደግን ነገር ወይም ገነትን ስጠን፣ ከእሳትም ቅጣት የእሳትንም ቅጣት ጠብቀን የሚሉ ሰዎች አሉ። በተቆጠሩ ቀኖችም ውስጥ በሚና ጠጠሮችን ስትወረውሩ አላህን አውሱ። በሁለት ቀኖችም ውስጥ በመሄድ የተቻኮለ ሰው በእርሱ ላይ ኃጢአት የለበትም፣ የቆየው ሰው በእርሱ ላይ ኃጢአት የለበትም። ይህም አላህን ለፈራ ሰው ነው። አላህንም ፍሩ፣ እናንተ ወደ እርሱ የምትሰበሰቡ መሆናችሁንም እወቁ። እናንተ ሁጃጆች ሆይ ይህ ሁጃጆች በአረፋ የሚቆሙበት ቀን እጅግ የላቀና የተከበረ ቀን ነው። አላህ የብዙ አማኝ ባሮቹን ጫንቃዎችን ከእሳት ነፃ የሚልበት፣ ወደ አንደኛው ሰማይ ወርዶም ከባሮቹ የሚቀርብበት፣ አረፋ ላይ የቆሙ ባሮቹን በመጥቀስም በመላእክት የሚፎክርበት ቀን ነው። ስለዚህ በዚህ ቀን አላህን አብዝታችሁ አሞግሱት፣ አወድሱት፣ ለምኑትም ወደ እርሱም ፊታችሁን አዙራችሁ ጸልዩ። ምክንያቱም ቀኑ አላህ ዱዓን በተለየ ሁኔታ ከሚቀበልባቸው ጊዜያት አንዱ ነውና። አላህም አለ፣ ጌታችሁም አለ፣ ለምኑኝ እቀበላችኋለሁና። አላህ ሆይ ወንጀላችንን ማረን፣ ጉዳዮቻችንንም አግራልን፣ ዝርያዎቻችንንም አስተካክልልን፣ ጀነትም አስገባን፣ ከጀሃነምም ጠብቀን። አላህ ሆይ ሐጃችንንና መልካም ሥራችንን ተቀበለን። አንተን በማመስገን በማወደስና አሳምረን በማምለክም ላይ አግዘን። አላህ ሆይ በምድር በምስራቁም ሆነ በምዕራቡ ሁሉ የሚኖሩ ሙስሊሞችን ሁኔታ አስተካክልላቸው። አላህ ሆይ ልቦቻቸውን አስማማ፣ ጉዳያቸውንም ሁሉ አንተ አስተካክለው፣ በመካከላቸውም መዋደድን አስፍን። አላህ ሆይ ፊለስጢን ውስጥ ያሉ ወንድሞቻችንን ጉዳይ አንተው አስተካክለው። የተራቡትን አብላቸው፣ የተፈናቀሉትን አስጠጋቸው፣ የሰጉትንም ሰላም አድርጋቸው፣ የጠላቶቻቸውንም ተንኮል አንተው መልስላቸው። አላህ ሆይ የሙስሊም መሪዎችን ለመልካሙ ሁሉ ወፍቃቸው፣ ቀጥተኛውን መንገድ ለመመራትና አንተን ለመፍራትም ሰበብ አድርጋቸው። አላህ ሆይ የሁለቱ ሐረሞች ኻድም የሆኑት ንጉሥ ሰልማን ቢን አብዱል አዚዝ እንዲሁም የአልጋ ወራሻቸው አሚር ሙሐመድ ቢን ሰልማንን ለመልካሙ ሁሉ ወፍቃቸው። ለእስላምና ለመላው ሙስሊም ለሚያደርጉት መልካም ሥራቸውም አንተው መንዳቸው። የማሸነፉ ጌታ የሆነው ጌታህም ከሚሉት ሁሉ ጠራ፣ በመልእክተኞቹም ላይ ሰላም ይሁን፣ ምስጋናም ለዓለማቱ ጌታ ለአላህ ይሁን። የአላህ ውዳሴና ሰላምም በታማኙ ነቢይ ሙሐመድ ላይ ይሁን።